እንደምን አመሻችሁልኛል የተከበራችሁ አድማጮች። በትላንቱ የሼቭሮን ሂውስተን ማራቶንና አራምኮ ሂውስተን ግማሽ ማራቶን የኢትዮጵያ አትሌቶች ከፍተኛ ድል ተቀዳጅተዋል። በእግር ኳስ ስፖርት ዜና የ2016 የአፍሪካ ዋንጫ ውድድር ተጀምሯል። የየምድቡ ውጤት ደርሶናል። ወደ አውሮፓም ዘልቃለን። አብራችሁን አምሹ። የአራምኮ ሂውስተን ግማሽ ማራቶኑን ዜና ላስቀድም። ሜሪ ዋሴራ በሴቶቹ የግማሽ ማራቶን በአሜሪካ ምድር ፈጣኑን ጊዜ አስመዝግባ ነው ያሸነፈችው። በዚህ የኮርሱን ሬኮርድ በ66 ደቂቃ ከ29 ሴኮንድ አሻሽላ ያሸነፈችበት ፍጥነትም በዓለም ደረጃዋን ወደ ዘጠነኛ አድርሶላታል። 45,000 ዶላርም ተሸልማለች። ሌላይቱ የኬንያ ሯጭ ሲንቲያ ሊሞ ሁለተኛ፣ ያለፈው ዓመት የዓለም ማራቶን ሻምፒዮኗ ማሬ ዲባባ ከኢትዮጵያ ሦስተኛ። በወንዶቹ ግማሽ ማራቶን ሂውስተን ላይ ትላንት ሦስተኛውን ፈጣን ጊዜ በማስመዝገብ በ60 ከ37 በአንደኝነት ያጠናቀቀው ሌሊሳ ዴሲሳ ነው። ሞስነት ገረመው በ60 ከ45 ሁለተኛ። በሼቭሮን ሂውስተን ትልቁ ማራቶን ከአንደኛ እስከ ሦስተኛ ተከታትለው በመግባት ያሸነፉት ደግሞ የኢትዮጵያ አትሌቶች ናቸው። ጌቦ ቡርቃ አንደኛ 2 ሰዓት 10 ደቂቃ ከ54 ሴኮንድ፣ ትላንት በተከታታይ ለስምንተኛ ጊዜ መሆኑ ነው የኢትዮጵያ አትሌቶች ሂውስተን ላይ ድል ሲቀዳጁ። ግርማይ ገብሩ ሁለተኛ፣ የወቅቱ ሻምፒዮና ብርሃኑ ገደፋ ሦስተኛ። በሴቶቹ ትልቁ ማራቶን በ2 ሰዓት 26 ደቂቃ ከ07 ሴኮንድ በመግባት ያሸነፈችው ኢትዮጵያዊቷ ብሩክታይት ደገፋ ናት። በዚህም የኢትዮጵያውያኑን ድል በተከታታይ ለአስረኛ ጊዜ አድርሶታል። ዌትማን ሁለተኛ፣ ሴቻሌ ዳልሳ ከኢትዮጵያ ሦስተኛ። ማራቶኑ በዚሁ ላብቃ። ለእግር ኳሱ ስፖርት ዜና ገዛኸኝ ጽዮን መስቀል ከአዲስ አበባ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የሁለት ሺህ አስራ ስድስት የአፍሪካ ሀገራት የቻድ አፍሪካ እግር ኳስ ዋንጫ በሩዋንዳ አስተናጋጅነት ከትናንት ወዲያ ቅዳሜ ተጀምሯል። ከምድብ አንድ የአስተናጋጅ ሀገር ሩዋንዳና የአይቨሪ ኮስት ብሔራዊ ቡድኖች የመክፈቻ ጨዋታውን አድርገው ሩዋንዳ አንድ ለባዶ በማሸነፍ ሙሉ ነጥብ አግኝታ ምድብ ይመርታለች። በዚሁ ምድብ ሞሮኮና ጋቦን ተጫውተው ባዶ ለባዶ አንዳንድ ነጥብ ተጋርተዋል። የኢትዮጵያ ብሔራዊ ቡድን ዋልያዎቹ በተደለደሉበት ምድብ ሁለት ትናንት በቅድሚያ የተጫወቱት የዲሞክራቲክ ኮንጎና የኢትዮጵያ ብሔራዊ ቡድኖች ናቸው። ኮንጎ ዲሞክራቲክ አንድ ለባዶ ካሳረፈ በኋላ በሁለተኛው የጨዋታ ጊዜም ይበልጥ ተጭኖ በመጫወት ሁለት አክሎ ሶስት ለባዶ አሸንፏል። ትናንት የኢትዮጵያን ብሔራዊ ቡድን ከዲሞክራቲክ ኮንጎ ጋር ያሳየውን እንቅስቃሴ የተመለከተ ቀጣይ ተጋጣሚዎቹን ካሜሩንና አንጎላን ረትቶ ከምድቡ ያልፋል ብሎ መገመትም አስቸጋሪ ነው። አሰልጣኙ ዮሐንስ ሳህሌ ከስፍራው በሰጡት መግለጫ ተጫዋቾቹ የተሰጣቸውን የጨዋታ ስልት ተግባራዊ ባለማድረጋቸውና ተጋጣሚያቸውንም አክብደው በመመልከታቸው ሊሸነፉ ችለዋል ማለታቸው ተዘግቧል። በዚሁ ምድብ ያሉት ካሜሩንና አንጎላ ቀጥለው የተጫወቱ ሲሆን ካሜሩን በጠባብ ውጤት አንጎላን አንድ ለባዶ አሸንፏል። ጨዋታው በየቀኑ የሚካሄድ ሲሆን የዛሬ ጨዋታ ሁለት ግጥሚያ የምድብ ሶስት ተራ ነው። አስራ ስድስት ቡድኖች በአራት ምድብ ተደልድለው የሚፋለሙበት አራተኛው የቻን አፍሪካ ዋንጫ ከእያንዳንዱ ምድብ የተሻለ ነጥብ የሚያስመዘግቡት ሁለት ቡድኖች ወደ ቀጣይ ማጣሪያ ሲሸጋገሩ፣ ስምንት ወዳቂ ቡድኖች ደግሞ ወደ ሀገራቸው ይመለሳሉ ማለት ነው። ውድድሩ ጥር 29 ይጠናቀቃል። ሌላው ባሳለፍነው ሳምንት ሐሙስ ዕለት በአዲስ አበባ ስታዲየም የቅዱስ ጊዮርጊስና የኬንያው እግር ኳስ ክለብ ጎር ባህያ የወዳጅነት ጨዋታ አድርገዋል። የሁለቱ ቡድኖች የሐሙስ ጨዋታቸው በዕለቱ በጣለው ከባድ ዝናብ በመቋረጡ በማግስቱ ተደግሟል። በውጤቱም መደበኛውን የጨዋታ ጊዜ አንድ አቻ በማጠናቀቃቸው የተሸናነፉት በተሰጠ የመለያ ምት ነው። ቅዱስ ጊዮርጊሶች ከአምስቱ አንድ በመሳት ግብ ጠባቂ ነው ያዳነው። እንግዳው ጎር ማህያ ደግሞ አምስቱንም ከመረብ በማገናኘት በአጠቃላይ ስድስት ለአምስት ውጤት የተዘጋጀውን ዋንጫ ተሸላሚ ለመሆን በቅቷል። ወደ አውሮፓ የውስጥ ሊግ ውድድሮች ስንሸጋገር በተወዳጁ የእንግሊዝ ፕሪሚየር ሊግ አንገት ለአንገት በሆነ መልክ ፉክክሩ ተጧጥፎ ቀጥሏል። የፕሪሚየር ሊጉ የሳምንቱ ታላቅ ጨዋታ የማንቸስተር ዩናይትድ እና ሊቨርፑል እንደተጠበቀው በሁለቱም በኩል የተመጣጠነ ፉክክር አሳይተው ማንቸስተር ዩናይትድ አንድ ለባዶ አሸንፏል። ሌላው አርሴናል ከሜዳው ውጪ ከስቶክ ሲቲ ጋር ያደረገው ጨዋታ ያለምንም ግብ ተጠናቆ እኩል አንዳንድ ነጥብ ተጋርተዋል። አርሰናል የማግባት እድል አግኝቶ እንዳልተጠበቀበት አሰልጣኙ አርሰን ቬንገር ገልጸዋል። ስቶክ ሲቲዎች ኃይል የተቀላቀለበት አጫዋች በመምረጣቸው አንዳንድ ጊዜም የጦር ሜዳ አስመስለውታል ሲሉም ተችተዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን አርሰናልና ሌስተር ሲቲ በኩል 44 ነጥብ ይመራሉ። አርሰናል 16 ንጹህ ጎል ሲኖረው ሌስተር ሲቲ 13 የአርሰናል ብልጫ የሶስት ጎል ነው ለማለት ይቻላል። ማንቸስተር ሲቲ እና የቶተንሃም ሆትስፐር በ43 እና በ39 ነጥብ ሶስተኛ እና አራተኛ ሆነው ተከታትለዋል። የኮከብ ጎል አግቢነቱን የሌስተር ሲቲ ጃሚ ቫርዲ እና የቶተንሃሙ ሩማኖ ሉካኮ በእኩል 15 ጎል ይመራሉ። በስፔላ ሊጋ የሶስቱ ሀያላን ማለትም የአትሌቲኮ ማድሪድ፣ የባርሴሎና እና የሪያል ማድሪድ ግስጋሴ ጠንከር ብሎ ቀጥሏል። በዚሁም ሳምንት ሶስቱም ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈዋል። ባርሴሎና ትናንት ምሽት አትሌቲኮ ቢልባኦን በግማሽ ደርዘን 6-0 አስተናግዶ አሸንፎታል። በፍጹም ቅጣት ምት አንድ ያገባው ሊዮኔል ሜሲም በጉዳት አቋርጦ ወጥቷል። ሱዋሬዝ 3፣ ኔይማር እና ጓደኛው ሬቲች 2 አግብተዋል። ሪያል ማድሪድ ስፖርቲንግ ሂዮን እና 5-1 በረታበት ጨዋታ ክርስቲያኖ ሮናልዶ እና ካሪም ቤንዜማ እያንዳንዳቸው 2-2 ሲያገቡ ጋሬዝ ቤል 1 አክሎበታል። በደረጃ ሰንጠረዡም አትሌቲኮ ማድሪድ በ47 ነጥብ መሪነቱን አልለቀቀም። ባርሴሎና አንድ ቀሪ ጨዋታ እያለው በ45 ነጥብ ሁለተኛ ነው። ሪያል ማድሪድም በ43 ሶስተኛ ሲሆን ሉዊስ ሱዋሬዝ ከባርሴሎና በ18 ጎል ኮከብ ጎል አግቢነቱን ለብቻው መምራት ጀምሯል። ይኸው ነገር የበኩል ያለው ሰለሞን አመሰግናለሁ።
እኔም አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት ከምንገናኝ ሰለሞን ክሌነኝ ሰላም፣ ደህና ቆዩ።